ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ተወሰኑ አራት ቀበሌዎች ላይ በተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። እንግዲህ እነዚህ ቃጠሎች በሁለቱም ወገን ነው ጉዳት የደረሰው።
አማራና ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅማንቶች ላይ ግን ይህ አይነት ግፍ የሚፈጽሙት ሙሉ የአማራ ክልል ባለስልጣናት እንኳን የማንልበት ደረጃ ነው ያለው።
የቀደሙት የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቴሁን መኮንን፣ እርሳቸውን ተከትሎ የተሰሙት ደግሞ የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ምክትል ኃላፊ አቶ ይርጋ ተሻገር ናቸው። አድማጮች፣ ሙሉ ውይይቱ የሰዓቱን የዓለም ዜና ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደሳለኝ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያዝናናችሁ ሰዓቱን በመጠባበቅ ላይ ይገኛል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጮች። ከቅዳሜ ጥቅምት 8 2012 ዓመተ ምህረት ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራማችንን በማቀናበሩ የሙዚቃ ቃናው ደሳለኝ መኮንን ነው የተሰየመው። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት።
አሁን የምንጨቃጨቅበት አብዮታዊ ዲሞክራሲ በ1917 ከ101 ዓመት በፊት ሌኒን የፈጠረው ነው። የዛሬ 101 ዓመት ሌኒን አብዮታዊ ዲሞክራሲን ሲፈጥር ማርክ ያለው ሶሻሊዝም ሊፈጠር የሚችለው ካፒታሊዝም አድጎ አብቦ ከተንኮታኮተ በኋላ ነው የሚል እሳቤ ስለነበረው፣ በራሻ ያኔ ካፒታሊስት ራስ ስላልነበረ ካፒታሊስት ራስን ሳናይ ሶሻሊዝም መገንቢያው አቋራጭ መንገድ አብዮታዊ ዲሞክራሲ ነው አለ። እኛ ደግሞ ካፒታሊስት ራስ መገንቢያው መንገድ አብዮታዊ ዲሞክራሲ ነው አለ። ሁለቱ ሐሳቦች እርስ በርስ የሚቃረኑ መሆናቸው ብቻ ሳይሆን ሌኒን በዛ ዘመን ቢያንስ ኮምፒውተር አያውቅም። ሌኒን በዛ ዘመን ቢያንስ እንደዚህ አይነት ፕሮጀክተር እንዳለ አያውቅም። ይህን የማያውቀው ብዙ የምናውቀው አሁን ዓለም የፈጠረው ነባራዊ ሁኔታ አለ። ይህንን ነባራዊ ሁኔታ ታሳቢ ያደረገ አዳዲስ እሳቤ መፍጠር ለሁሉም ትውልድ የሚሰጥ እንጂ አንዴ የተፈጠረን ሀሳብ ለዘላለም መከተል ተገቢ አይደለም ብሎ መደመር በጽኑ ያምናል።
በጠቅላይ ሚኒስትር አብይ አህመድ የተጻፈው መደመር መጽሐፍ ዛሬ ተመርቋል።
የሚያሳዝነው ነገር ግን መደመር ፍልስፍና ከሆነና ፓርቲው ከተዋሃደ ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምን አመጣው ነው። አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሐሳብ ይዞ ይመጣል። ያኔ ኢትዮጵያ ሕዝብ መደመርና መባዛትን ጎን ለጎን ያይና መደመር አያስፈልገኝም ይላል። ምን ያገዳድለናል ሐሳብ እያለ በ21ኛው ክፍለ ዘመን እኔ ያልኩት ካልሆነ የሚቀጥለው አማራጭ መገዳደል ነው የሚለው የ19ኛው ክፍለ ዘመን የማርክ የሌኒን ሐሳብ ነው። መደመር እንደዚህ ያምነው መደመር የሚያምነው እኛ ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ሕዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት በምናምን አዲስ አበባ ላይ ፎቅ መደርደር ብቻ ሳይሆን ዱባይ፣ አውሮፓ፣ አሜሪካ ደርድረህ ቤት አልባውን ህዝብ 50 ሚሊዮን ህዝብ መጠለያ የለው ሀገር ውስጥ አንተ በአስር ሰው ስም ፎቅ ደርድረህ አስብልሃለሁ ብትለው ስላቅ ነው። ሆቴል ተቀምጠህ ከአመት አመት የሆቴል ምግብ እየተመገብክ በ5000 ብር ደሞዝ ምንጩን እግዚአብሔር ይወቀው ዳቦ የራበውን ህዝብ ላንተ ቆሜልሃለሁ ማለት ተረት ተረት ነው። የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ።
አዲስ አበባ ውስጥ በተካሄደው ስነ ስርዓት ላይ የመደመር መጽሐፍ ጸሐፊ ዶክተር አብይ አህመድ ከተናገሯቸው የተቀነጨበ ነው የሰማችሁት። ተመሳሳይ ስርዓቶች ከ30 በላይ በሆኑ ከተሞች ውስጥ ተከናውኗል። ከአዲስ አበባ፣ ከድሬዳዋ፣ ከሐዋሳና ከባህር ዳር፣ ከአዳማ ሪፖርተሮቻችን የተጠናቀሩ ዘገባዎች ከዜናው ቀጥሎ ይቀርባሉ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ሰሎሞን አባተ ነኝ ዜናውን የማሰማችሁ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። አንድ የቦይንግ ኩባንያ አንጋፋ አብራሪ የዩናይትድ ስቴትስ ተቆጣጣሪዎችን ሳያውቅ አሳስቷል የሚል ዘገባ ወጥቷል። ይህ ይፋ የተደረገው በኩባንያው ሰራተኞች መካከል ተደርገው የነበሩ የመልእክት ልውውጦች በርካታ ልውውጦች ከተጋለጡ በኋላ ነው። እንዲህ አይነቱ ወደ ስህተት የመሩ መልእክቶች ይፋ መውጣት የተነገረው ለብዙ ሕይወት መጥፋት ምክንያት ከሆኑ የኢንዶኔዥያና የኢትዮጵያ የ737 ማክስ 8 ሁለት አይሮፕላኖች መከስከስ ጋር ተያይዞ ሁሉም እንዳይነሱ በተደረገበት ሁኔታ ውስጥ ነው። ይህ ሁኔታ ቦይንግን እስካሁን ድረስ በበረታ ችግር ላይ አስቀምጦታል። ኤምካስ የሚባለው የበረራ መቆጣጠሪያው የኮምፒውተር ስርዓት ወጥነት ያልነበረው እንደነበረ አብራሪው ቀድመው ያውቁ እንደነበረ ቀደም ሲል በተለዋወጧቸው የቴክስት መልእክቶች ተናግረው ነበረ። ይሁን እንጂ ለመርማሪዎች በሰጡት ቃል ያንን በይፋ እንዳልገለጹ ነው የተነገረው። ዝርዝር ያለ ማብራሪያ በዚህ ምሽት እናቀርባለን። የደቡብ ሱዳን የተቃዋሚዎች መሪ ሪያክ ማቻር ዛሬ ወደ ሀገራቸው እንደሚመለሱ ሲነገር ቆይቷል። የምክትል ፕሬዚደንት ሪያክ ማቻር ወደዚያ መመለስ ከረጅም ጊዜ በኋላ በተደረጉ ድርድሮች የተደረሰበት ስምምነት መሆኑ ታውቋል። ሪያክ ማቻር ወደ ሀገራቸው ከተመለሱ በኋላ መንግስቱ ከሚኖሩት 5 ምክትል ፕሬዚደንቶች ቀዳሚው ይሆናሉ ተብሏል። የሽግግር መንግስት ሲቋቋም ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩኒቨርሲቲ ተማሪዎች የሚደርሰው ጥቃት እንዲቆም ለማለት በመቀሌ ከተማ በዛሬው ዕለት የተጠራው ሰልፍ በጸጥታ ኃይሎች መበተኑ ተነግሯል። ሰልፉ በከተማው አስተዳደር ዕውቅና ስለሌለው ነው እንዲበተን የተደረገው ብለዋል የመቀሌ ከተማ አስተዳዳሪ። ሙሉጌታ አጽባሃ ተጨማሪ አለው።
ሰብ ሕድሪ የተባለ በትግራይ ክልል የዛሬ 2/8/2012 በመቀለ ከተማ ለማካሄድ ነበር። በትግራይ ክልል ተወላጅ የዩኒቨርሲቲ ተማሪዎች የሚደርሰው ጥቃት እንዲቆምና መንግስትም የተማሪዎች ዋስትና በተጠበቀ መልኩ እንዲማሩ ለማድረግ ግዴታውን እንዲወጣ ለማሳሰብ ሰልፉን አዘጋጅተናል ብለዋል። ከሰልፉ አስተባባሪዎች አንዱ አቶ መሐሪ ዮሐንስ
ባለፉት 3-4 ዓመታት በተከታታይ በርካታ ቁጥር ያላቸው የትግራይ ተማሪዎች ህይወታቸው አጥተዋል፣ ተፈናቅለዋል። ከትምህርት ገበታቸው ብዙዎችም አውላላ ሜዳ ላይ የቀሩ አሉ። ይሄ ጉዳይ መፍትሄ ማግኘት አለበት። የትግራይ ተማሪዎች የመማር መብታቸው ሊከበርላቸው ይገባል። ከዚህም አልፎ ህግ አልበኝነት ወደ ሰፈነባቸው የህገ ወጥ ጦር መሳሪያ ዝውውር በሚካሄድበት የተደራጀ ህገ ወጥ የታጠቀ ኃይል ባለባቸው አካባቢዎች ተማሪዎች ሄደው ህይወታቸው ማጣት የለባቸውም። እንዲሁም ባልተፈለገ የሳይኮሎጂ ጫና ውስጥም ሆነው ነው እየተማሩ ያሉት በየጊዜው እና ይህንን ለመቃወም ቮይስ ለመሆን ነው ወጣ ነው።
ሰልፉን ለማካሄድ የከተማው አስተዳደር ትብብር እንዲያደርግላቸው ማክሰኞ ጥቅምት 4/2012 በደብዳቤ አሳውቀናል ያለው አቶ መሐሪ፣ ነገር ግን በዛሬው ዕለት ሰልፉን በመቀለ ሮማናት አደባባይ ለማካሄድ የሰልፉ ተሳታፊዎች በተጓዙበት ጊዜ የጸጥታ ኃይሎች እንድንበተን አድርጎናል ብለዋል።
ሮማናት አደባባይ ላይ ስንደርስ ግን አድባ በታኝ አድርገው እንዲበተን የነገሩን ማለት ነው። እኛ ደግሞ ሲቪላዊ እንቅስቃሴ ነው የምናደርገው፣ ከፖሊስ ጋር ሳጣጋ ውስጥ መግባት አልፈለግንም። ሰልፍ እናካሄዳለን አታካሄዱም ወደሚል ወደ መደባደብ ወይ ሌላ ግርግር እንዲፈጠር ስላልፈለግን እንግዲህ ከፖሊስ ጋር ግርግር አንፈጥርም ብለን ፖሊስን አመስግነን የተለያየ ነው። ግርግርም ከተማው ማንሳት እንዳይሆንብን ብለን ተበትነናል። ይሄ ማለት ግን ያው ሰልፉን እናቆማለን ወይ ደግሞ ዲሞክራሲያዊ መብታችን የምናደርገውን ትግል እናቆማለን ማለት አይደለም።
የመቀለ ከተማ ህዝብና መንግስት ግንኙነት ጽህፈት ቤት ኃላፊ አቶ ዘመንፈስ ቅዱስ ፍሳ የተጠራው ሰልፍ የከተማው አስተዳደር የማያውቀው ነው ብለዋል።
ለከተማ አስተዳደሩ ሰላማዊ ሰልፍ ለማካሄድ ጥያቄ ያቀረበ አካል የለም። ሰልፍ ለማካሄድ ከተፈለገ በደብዳቤ ጥያቄ ይቀርባል። ደብዳቤውን መሰረት ተደርጎ ምላሽ ይሰጣል። ስለዚህ ማንኛውም ሰው ሰላማዊ ሰልፍ እንዲያልፍ የማድረግ መብት ቢኖረውም ስርዓት ባለው አግባብ ሰላማዊ ሰልፍ እንዴት እንደሚካሄድ የሚታወቅ ነው። ከዛ መንግስት መሰረት ጥያቄ አቅርቦ የተከለከለ አካል የለም። ስለዚህ ወደ አስተዳደሩ ሰልፍ ለማካሄድ በደብዳቤ የጠየቀን አካል ስለሌለ የተፈቀደለት አካልም የለም።
በተመሳሳይ ዜና በከተማው የሴቶች ጾታዊ ጥቃት ለማውገዝ በነገው ዕለት ሊካሄድ ታቅዶ የነበረው ሰላማዊ ሰልፍ ህጋዊ ማህተም ያለው ደብዳቤ አልቀረበም በማለት መከልከሉ ሰሞኑን መዘገባችን ይታወቃል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ
አመሰግናለሁ። ሙሉጌታ፣ የቀድሞ የኢትዮጵያ ባህር ኃይል ባልደረባና ዲፕሎማት ተስፋዬ ደመቀ ይኖሩበት በነበረችው ካሊፎርኒያ አርፈዋል። የመቶ አለቃ ተስፋዬ ደመቀ ያረፉት በ77 ዓመት ዕድሜያቸው ነው። የሽኝታቸው ሥርዓት አሁን ሎስ አንጀለስ ውስጥ እየተከናወነ ነው። ዳንኤል አርጋው እዚያው ይገኛል።
መቶ አለቃ ተስፋዬ ደመቀ እንደ አውሮፓውያን ዘመን አቆጣጠር ጥቅምት 26 ቀን 1942 ዓ.ም በአዲስ አበባ ከተማ ከአባታቸው ከአቶ ደመቀ አለማየሁና ከእናታቸው ከወይዘሮ አበበች እንደሻው ተወለዱ። እድሜያቸው ለትምህርት እንደደረሰም የመጀመሪያ ደረጃ ትምህርታቸውን በተፈሪ መኮንን፣ ከዚያም የሁለተኛ ደረጃ ትምህርታቸውን በጄነራል ዊንጌት ትምርታቸውን አጠናቀዋል። የባህር ኃይል ኮሌጅን በመቀላቀል በኮሌጅ የሚሰጠውን ስልጠና በማጠናቀቅ በ1958 ዓ.ም ተመረጠ። በመክተል መቶ አለቃነት ማዕረግ ተመርቋል። ከዚያም ወደ እንግሊዝ ሀገር በመሄድ በመድፈኛ መኮንነት እንዲሁም የጋዜጠኝነትን ስልጠና በመውሰድ ወደ ሀገራቸው ተመልሷል። ተስፋዬ ደመቀ በውጭ ሀገር የቀሰሙትን ዕውቀት በመጠቀም በኢትዮጵያ ባህር ኃይል ተቋምን ማስተዋወቂያ ፕሬስ መምሪያ ኃላፊነት ለሶስት ዓመት መምራታቸውን ከውጭ ታሪካቸው የተገኘው መረጃ ያመለክታል። ከዚያም ወደ ውጭ ጉዳይ ሚኒስቴር በመዛወር በእንግሊዝ ሀገር በሚገኘው የኢትዮጵያ ኤምባሲ የፕሬስ አታሼና ጸሐፊ በመሆን ሀገራቸውን አገልግሏል። በዋሽንግተን ዲሲ የኢትዮጵያ ኤምባሲ አንደኛ ጸሐፊ በመሆን ለአምስት ዓመታት ያህል በቅንነት እንዳገለግሉ ነው በቅርበት የሚያቋቸው የሚመሰክሩላቸው። ከዚያም መቶ አለቃና ዲፕሎማት አቶ ተስፋዬ ደመቀ በ1986 ዓ.ም አንስቶ በገዛ ፈቃዳቸው ስራቸውን በመልቀቅ የፖለቲካ ጥገኝነት በመጠየቅ ከነቤተሰቦቻቸው የስደት ህይወትን ሊጋፈጡ ተገደዋል። መቶ አለቃ ተስፋዬ ደመቀ ባደረባቸው ህመም በህክምና ሲረዱ ቆይተው እንደ አውሮፓውያን ዘመን አቆጣጠር እሁድ ጥቅምት 12 ቀን 2019 ዓ.ም በሎስ አንጀለስ ከተማ ከዚህ ዓለም በሞት ተለይቷል። ዲፕሎማት ተስፋዬ ደመቀ የሁለት ልጆች አባት ነበሩ። በሆሊውድ ፎር ኤቨር መካነ መቃብር ቤተሰቦቻቸው ወዳጅ ዘመዶቻቸው በተገኙበት በዛሬው ዕለት ይህ ዜና እስከተጠናከረበት ጊዜ አንስቶ ስርዓተ ቀብር በመካሄድ ላይ ይገኛል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አመሰግናለሁ ዳንኤል ለዘገባው። የዩናይትድ ስቴትስ የኤሮኖቲክስ የጠፈር አስተዳደር ናሳ ወደ ጠፈር የላካቸው ሙሉ በሙሉ በሴቶች የታጠቀ ቡድን ከዓለም አቀፉ ጣቢያ ጋር በተሳካ ሁኔታ ተገናኝቷል። ቡድኑ በታሪክ የመጀመሪያ ሙሉ በሙሉ በሴቶች የተደራጀ ክፍት ህዋ ላይ የሚወጣ ነው። ጠፈርተኞቹ ጄሲካ ሜየር እና ክሪስቲና ኮች ለሰባት ሰዓታት ያህል በክፍት ህዋ ላይ ባካሄዱት ጥገና የተበላሸ የኃይል መቆጣጠሪያ ቀይረዋል። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው ክቡራትና ክቡራን እየተከታተላችሁ ያላችሁት። ኢትዮጵያን ከአብዮታዊ ዲሞክራሲያዊ መንገድ በማውጣት ጎዳና ላይ ኢትዮጵያ ከአብዮታዊ ዲሞክራሲ መንገድ በመውጣት ጎዳና ላይ መሆኗን ያመለከተ የጠቅላይ ሚኒስትር አብይ አህመድ መደመር መጽሐፍ ዛሬ ተመርቋል። እስክንድር ፍሬው በአዲስ አበባው የምረቃ ስነ ስርዓት ላይ ተገኝቷል።
መደመር የተባለው መጽሐፍ በመመረቅ ላይ ነው።
በተለያዩ መንገዶች ሲገለጽ የቆየው የጠቅላይ ሚኒስትር አብይ አህመድና የመንግስታቸው ቀጣይ አቅጣጫ ይፋ ሆኗል። መደመር የሚል ርዕስ ያለው መጽሐፍ ዛሬ ሲመረቅ ከዚህ በኋላ የሚኖረው የኢትዮጵያ የፖለቲካ መስመርም ተጠቁሟል። መጽሐፉ ኢትዮጵያ በቀጣይ የምትከተለውን የኢኮኖሚ የፖለቲካና የውጭ ግንኙነት አቅጣጫ የሚተነትንና ፍኖተ ካርታ የሚያስቀምጥ ነው። የጠቅላይ ሚኒስትር ጽህፈት ቤት በይፋ የፌስቡክ ገጹ እንዳሰፈረው ይህ ብቻ ግን አይደለም። በኢህአዴግ የስልጣን ዘመን አገሪቱ ስትከተለው የቆየችው የአብዮታዊ ዲሞክራሲ ርዕዮተ ዓለም ስፍራውን እንደሚለቅም ተጠቁሟል። በመጽሐፉ የምረቃት ስነ ስርዓት ላይ የተናገሩት ጠቅላይ ሚኒስትር አብይ አህመድም አብዮታዊ ዲሞክራሲ ጊዜ ያለፈበትና ዘመኑን የማይመጥን አስተሳሰብ መሆኑን አብራርተዋል።
አሁን የምንጨቃጨቅበት አብዮታዊ ዲሞክራሲ በ1917 ከ101 ዓመት በፊት ሌኒን የፈጠረው ነው። የዛሬ 101 ዓመት ሌኒን አብዮታዊ ዲሞክራሲን ሲፈጠር ማርክ ያለው ሶሻሊዝም ሊፈጠር የሚችለው ካፒታሊዝም አድጎ አብቦ ከተንኮታኮተ በኋላ ነው የሚል እሳቤ ስለነበረው በራሻ ያኔ ካፒታሊስት ራስ ስላልነበረ ካፒታሊስት ራስን ሳናይ ሶሻሊዝም መገንቢያው አቋራጭ መንገድ አብዮታዊ ዲሞክራሲ ነው አለ። እኛ ደግሞ ካፒታሊስት ራስ መገንቢያው መንገድ አብዮታዊ ዲሞክራሲ ነው አለ። ሁለቱ ሐሳቦች እርስ በርስ የሚቃረኑ መሆናቸው ብቻ ሳይሆን ሌኒን በዛ ዘመን ቢያንስ ኮምፒውተር አያውቅም። ሌኒን በዛ ዘመን ቢያንስ እንደዚህ አይነት ፕሮጀክተር እንዳለ አያውቅም። ሌኒንም አያውቀው ብዙ የምናውቀው አሁን ዓለም የፈጠረው ነባራዊ ሁኔታ አለ። ይሄንን ነባራዊ ሁኔታ ታሳቢ ያደረገ አዳዲስ እሳቤ መፍጠር ለሁሉም ትውልድ የሚሰጥ እንጂ አንዴ የተፈጠረን ሐሳብ ለዘላለም መከተል ተገቢ አይደለም ብሎ መደመር በጽኑ ያምናል።
ኢህአዴግና አባል ድርጅቶቹ ከቅርብ ጊዜያት ወዲህ የገለጿቸው አቋሞችም ናቸው ዛሬ በመጽሐፉ የመረቃት ስነ ስርዓት ላይ የተንጸባረቁት። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ለምሳሌ የአብዮታዊ ዲሞክራሲ ሐሳብን በመደመር ሐሳብ ለመተካት ውይይት ሲደረግ መቆየቱን ሰሞኑን ባወጣው መግለጫ አመልክቷል። በአዲስ አበባው ሚሊኒየም አዳራሽ በተካሄደው የመረቃት ስነ ስርዓት ላይ የተናገሩት ጠቅላይ ሚኒስትር አብይ አህመድ እንዳሉትም መደመር አገር በቀል ሐሳብ ነው።
መደመር ከኛው ባህል፣ ከኛው ሴት፣ ከኛው ልማት፣ ከኛ ማንነት የተነሳ ነው። የኛ መጽሐፍ ነው የተባለው ቅድም ፕሮፌሰር ነብዩ ከተለያዩ ክልሎች ሲያነብ እና ሲያካፍል የነበሩ ሐሳቦች ኢትዮጵያውያን ውስጥ መደመር የቆየ ያደረ ሐሳብ መሆኑን በደንብ ያመለክታል። ብዙዎች በመጽሐፍ ውስጥ ያሉ ሐሳቦችን በማየት መደመር እንዴት ሀገርኛ ነው ይባላል የሚል ሐሳብ ሊያነሱ ይችላሉ። መደመር ቀይ ቀበሮ አይደለም፣ ኤፒደሚክ አይደለም፣ ግን ኢንዲጂኒየስ ነው። ኢንዲጂኒየስ የሚያሰኘው መደመር በሚል የፖለቲካና የኢኮኖሚ ድርፍ በየትኛውም ሀገር የየትኛውም ግለሰብ ለአንድ ሀገር ካለችበት ውጣ ውረድ መሸጋገሪያ ይሆናል የሚል እስካሁን የቀረበ ሙሉ የሆነ ሐሳብ የለም።
ጠቅላይ ሚኒስትር አብይ አህመድ ዛሬ በሚሊኒየም አዳራሽ ያደረጉት ንግግር ወቅታዊ በሆኑ ሌሎች ጉዳዮች ላይም ማብራሪያ የሰጡበት ነው። በተለይም የህወሓት ማዕከላዊ ኮሚቴ ሰሞኑን ላወጣው መግለጫ የተሰጠ ምላሽ የሚመስለው ማብራሪያቸው ትኩረት ስቧል። ህወሓት በዚህ የሰሞኑ መግለጫ የፓርቲ ውህደት ለመፈጸም እየተካሄደ ያለ የችኮላ እንቅስቃሴ ያለውን በብርቱ ተችቷል። ይህን እንቅስቃሴም ግንባሩን የሚያፈርስና አገርን የሚበትን ነው ብለዋል። ይህንን ለመሳሰሉ አስተያየቶችና መግለጫዎች የተሰጠ ምላሽ የሚመስለው የጠቅላይ ሚኒስትሩ ማብራሪያ ጠንከር ያለና ከዚህ በፊት ከተለመዱትም የተለየ ነው።
የሚያሳዝነው ነገር ግን መደመር ፍልስፍና ከሆነና ፓርቲው ከተዋሃደ ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምን አመጣው? አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሐሳብ ይዞ ይመጣል። ያኔ አመሰግናለሁ። ያኔ የኢትዮጵያ ሕዝብ መደመርና መባዛትን ጎን ለጎን ያይና መደመር አያስፈልገኝም ይላል። ምን ያገዳድለናል ሐሳብ ይያለ በ21ኛው ክፍለ ዘመን። እኔ ያልኩት ካልሆነ የሚቀጥለው አማራጭ መገዳደል ነው የሚለው የ19ኛው ክፍለ ዘመን የማርክ የሌኒን ሳቤ ነው። መደመር ለዚያም ነው
ጠቅላይ ሚኒስትሩ ባደረጉት በዚሁ ንግግር እየተሰሙ ያሉት የተቃውሞ ድምጾች ለህዝብ ከመቆርቆር የመነጩ እንዳልሆኑ ማብራርተዋል።
መደመር የሚያምነው እኛ ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት በምናምን አዲስ አበባ ላይ ፎቅ መደርደር ብቻ ሳይሆን ዱባይ፣ አውሮፓ፣ አሜሪካ ደርድረህ ቤት አልባውን ህዝብ 50 ሚሊዮን ህዝብ መጠለያ የለው ሀገር ውስጥ አንተ በአስር ሰው ስም ፎቅ ደርድረህ አስብልሃለሁ ብትለው ስላቅ ነው። ሆቴል ተቀምጠህ ከአመት አመት የሆቴል ምግብ እየተመገብክ በ5000 ብር ደሞዝ ምንጩን እግዚአብሔር ይወቀው ዳቦ የራበውን ህዝብ ላንተ ቆሜልሃለሁ ማለት ተረት ተረት ነው።
የጠቅላይ ሚኒስትሩ ማብራሪያ ለወጣት ኢትዮጵያውያንም ጥሪ የቀረበበት ነበር።
የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ።
በጠቅላይ ሚኒስትር አብይ አህመድ የተጻፈው መደመር መጽሐፍ በአማርኛ በኦሮሚኛና በእንግሊዝኛ ቋንቋዎች የታተመ ነው። በዛሬው የጠቅላይ ሚኒስትር አብይ አህመድ ንግግር የተነሱ ሐሳቦች በመጽሐፉም የተንጸባረቁት ነጥቦች ቀጣይ ማብራሪያ የሚጠይቁ ሰፊ ውይይት የሚጋብዙ ናቸው። በቀጣይ ዘገባዎች እንመለስባቸዋለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
አመሰግናለሁ። እስክንድር ለዘገባው። መደመር መጽሐፍ በመስራቅ ኢትዮጵያ የተለያዩ ከተሞችም ተመርቋል። ዛሬ በድሬዳዋ ሐረርና ጅግጅጋ ላይ ስለተከናወኑት ፍርአቶች አዲስ ቸኮል ተከታዩን ዘግቧል።
የእንኳን ደህና መጣችሁ ንግግር ያደረጉት የድሬዳዋ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጀዋር መሪነት ማለት አዲስ አቅጣጫ ማመላከት መቻል ነው ሲሉ በዚህ ረገድ የጠቅላይ ሚኒስትሩን የመደመር ሐሳብ የጠቃሚነት የሚያጎላ ንግግር አድርገዋል። የመክፈቻ ንግግር ያደረጉት የኢህአዴግና ኦዴፓ ማዕከላዊ ኮሚቴ አባል የሆኑት ዶክተር አለሙ ስሜ ምስራቅ ኢትዮጵያ የመደመር ፍልስፍናን ባህል አድርጎ የኖረ ስለሆነ ፍልስፍናውን ለማስረጽ አይከብድም ብለዋል።
ጠቅላይ ሚኒስትራችን እና የድርጅታችን ሊቀመንበር ክቡር ዶክተር አብይ አህመድ በዚሁ በመደመር ሐሳብ ላይ ስልጠና እንዲሰጥ አንድ ቡድን አቋቁሞ ነበር። እዛ ቡድን ውስጥ ነበርኩበት። እኔም ስለ ስልጠናው ኦሪንቴሽን ሲሰጠን ስልጠናውን ከመስራት እንድንጀምር ነበር የተደረገው። ከጅጅጋ አራሪና የሶማሌ ክልል አመራሮችን ነበር የጀመረው። ከመስራቅ ሲጀምሩ ስለ መደመር ሐሳብ ለማስጨበጥ በጣም ይቀላል። ከመስራቅ ወደ መሃል እየተሄዱ ነው እየከበደ የሚሄደው። ይሄን ለማለት ያስቻላቸው መነሻቸው እዚህ የመስራቅ አካባቢ ስለ መደመር ኖሮታል። አሁን ምናልባት በ27 አመቱ የረጨነው መርዝ ትንሽ አሻክሮት ካልሆነ በስተቀር ፍቅር ምን እንደሆነ፣ አንዱ ለአንዱ መተጋገዝ ምን እንደሆነ፣ በጋራ ሰርቶ በጋራ መበልጸግ፣ በጋራ ሰላምን ማስጠበቅ ምን እንደሆነ የገባቸው ስለሆኑ መደመር እዛ አካባቢ ለማስረዳት አይከብዳችሁም።
በጠቅላይ ሚኒስትር ጽህፈት ቤት የወቅታዊ ጉዳዮች ሚኒስትር ዴታ የሆኑት አቶ ፍሳይ ታገሱ የመደመር መጽሐፍን ይዘቶች ከአራት ከፋፍለው አቅርበዋል። አስቀድሞ በመደመር ፍልስፍና ዙሪያ ስልጠና ወስደው የነበሩት የድሬዳዋ አስተዳደር ምክር ቤት ምክትል አፈ ጉባኤ አቶ አብዱሰላም መሐመድ ስለ ፍልስፍናው እንዲህ ብለዋል።
ሀገር ልትመራበት የሚያበቃ መጽሐፍ ነው የሚል እንትን ነው ያለኝ። በዛ ደረጃ ነው ሊገለጽ የሚችለው። የፖለቲካል ኢኮኖሚ መጽሐፍ ነው። ማኔጅመንት አለው። ብዙ ዘርፈ ብዙ ዲሲፕሊኖች የተካተቱበት ብዙ መጽሐፍቶችም ተነበው በአግባቡ ችግሮች ተነክሰው የውጭ ግንኙነቱን በለው የኢኮኖሚው በለው ሁሉም በትክክል በደንብ በተሳለጠ መልኩ የተካተተበት ነው። አጋጣሚ ጥሩ ጥሩ መጽሐፍቶች አሉ። እነ ፉካማ የሚጽፉት እነ አሴሚያጉሉና ሮበርትሰን የሚል ዋይ ኔሽን ፌል በ2014 የጻፉት እንዲህ ሁሌ አንብበኝ ነው የሚለው። ተመሳሳይ መጽሐፍ እና ይዘት ከዛ በላይ እንዳውም የሚሄድ መጽሐፍ ነው ይሄኛው ማለት ነው። እኔ ባየ
በእለቱ ስለ መጽሐፉ አስተያየት የሰጡ የመድረኩ ተሳታፊዎችና የሃይማኖት አባቶች በተደጋጋሚ ያነሱት ግን አሁን በድሬዳዋ የሚስተዋለውን ተደጋጋሚ ግጭትና የሻከረ ማህበራዊ ግንኙነት ስለማስተካከል ነበር። የመደመር ፍልስፍና የአጋር ፓርቲዎችን የዘመናት ጥያቄ መለሰ ስለመሆኑ ታዳሚዎች አውስተዋል። በተመሳሳይ ባህረር ከተማም የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ አቶ ንጉሱ ጥላሁንና የክልሉ ፕሬዝዳንት አቶ ወርዲ በርዲ በክብር እንግድነት በተገኙበት የመደመር መጽሐፍ የተመረቀ ሲሆን አቶ መሐመድ ሰይድና የክልሉ ፕሬዝዳንት አቶ ሙስጠፋ ማህመድ በተገኙበት መጽሐፉ ተመርቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ ደቡብ ኢትዮጵያ ዋና ከተማ ሐዋሳ ላይ የተካሄደውን የመደመር መጽሐፍ ምርቃት ሥርዓት ዮናታን ዘብዲዮስ ተከታትሎታል፣ ተከታዩን ዘግቧል።
የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ሽልማት ሎሬት መሆናቸውን ጠቅሰው የመጽሐፋቸው መመረቅ ድርብ ስኬት ነው ብለዋል። ከረጅም ዓመታት በፊት ያረገዙትን ልጃቸውን ዛሬ ወልዷል ነው ያሉትም። ከነበረባቸው የሥራ ውጥረትና የተለያዩ የአገሪቱን ፍላጎት ለመመለስ በሚያደርጉት ፈተና በተሞላበት ሁኔታ ውስጥ ሆኖ መጽሐፍ ጽፎ ማሳተም ከባድ ተግባር ነው ብሏል።
መሪነት ትርጉሙ በጣም ከባድ ነው። እድልም እዳም ነው። እድል የሚሆንበትም እዳ የሚሆንበትም ከአያያዙ ጋር የተገናኘ ቢሆንም እድል እንዲሆን ባለፉት አንድ ዓመት ተኩል ያለ ረፍት ያለ በቂ እንቅልፍ ደከመኝ ሰለቸኝ ሳይሉ ያረገዙትን ለመውለድ የኢትዮጵያውያንን ፍላጎት አቻችሎና አጣጥሞ ለመመለስ ደፋ ቀና ለማለታቸው የሐዋሳ ከተማ ነዋሪዎች ኢትዮጵያውያን በሙሉ ሕያው ምስክር ናቸው የሚል እምነት አለኝ። ሁሉም ዘርዘር ያደርጋል።
ሕግና ፖለቲካ የሚጎድላቸውን የሞራል እሴቶችንም የሚሞላ እሳቤ ነው ብሏል መደመር። እሳቤው ያደገና የጎለበተ ሲሄድም ብዙ ችግሮቻችን ይሞላልም ብሏል።
የመደመር እሳቤ ሰውኛ ሐሳቦችን በመቀላቀል ወደፊት በብዙ በብርቱ እንዲህ አይነቱን ስብራት ይጠግናሉ የሚል እምነት አለኝ። ሰው ከራሱ ጋር የሚኖረውን እርቅ የሚያሳልጥ ስለሆነ ከዚያ አኳያ ይሄ እሳቤም ተፈጥሮን በአግባቡ ተረድተን አስተሳሰቦቻችን ከተፈጥሮ ጋር ዝምድና ያላቸው ከተፈጥሮ ጋር ቅርበት ያላቸው የሚጣጣሙ እንጂ የማይቃረኑ እንዲሆኑ በማድረግ ረገድ ትልቅ ሚና ይኖራል የሚል እምነት አለኝ።
ቢዛነትና ልዩነትንም የሚያስተናግድ የተለያዩ ፍላጎቶችን ለማሟላት ጥረት የሚያደርግ ነው ያሉት ሚኒስትሯ መደመራሁን ሳይንሳዊ ዘት ይዞምጣ እንጂ እኛ የደቡብ ህዝቦች ገብቶን ከተደመርን ሰነባብቷል ነው ያሉትም። መጻፉ ስመረቅ ዳሳ ያቀርቡት የክልሉ ሚኒስትር የሰነስታድ አቶሪስቱ ይርዳው ኢትዮጵያ የድል የነጻነትና በአንድ ወቅት ላይ የስልጣን ማማላይ ድርሻ የነበረች የታሪክ ሀገር መሆናን ጠቅሰው ለዚህም ምስጥሩ የመደመር ሂሳብ ነበር ብሏል። አሁን ግን ኢትዮጵያ ተንደርድራ ወርዳለችም ብሏል። መጻፉም ይህ ለምን ሆነ በማለት ሁለት መሰረታዊ ጥያቄዎችን በመዳሰስ ምላሽ ይሰጣል ነው ያሉት።
አላትን የታጠቀን የሰለጠነን በብዙ መልኩ ከኛ አቅም ጋራ የማይወዳደረውን ኃይል ገርስተው ነጻነታችን አስከብ መደመር ምን አለ ሀያል እንደሆነ ከዛ ጊዜ መማር ይቻላል። አንዱ የክብር ጠቅላይ ሚኒስትራችን ዳሰሳ የት ነበር? እነዚህ ድሎች እንዴት አገኘናቸው ከሚለው ይነሳል ማለት ነው። ሁለተኛው የታቸው መነሻ ሐሳብ እንዴ የነበርን ህዝቦች እንዴት ከመቅጽበት ቁልቁል ወረድን? እንዴት የግጭት ያለመግባባት ምድር ሆነን ተገኘን? እንዴት ኢትዮጵያ የምትባል ሀገር ዜጎቿ መቀለብ የማይችል በዚህ ምድር መፈጠር የሰቆቃ ምድር ነው እስከሚባል ደረስን የሚለውንም ለጽሁፉ መነሻ ነው። ይሄ የሆነው እኛ ኢትዮጵያውያን በማዕከላችን ያለ የጥላቻ ያለመግባባት የመገፋፋት ያለመደማመጥ የመተባበር ማነስ ውጤት ነው።
መጻፉ ሰዎች ያለባቸውን ግዴታ ነጻነትና የሰው ልጅ መሰረታዊ ፍላጎቶችንም ተመልክቶ ያሉት ሪስ መስተዳድሩ የፈጥሮ ሀብት አያያዛችንን የሚዳስስ ነው ብለዋል። መጻፉ የመደመር ሂሳብ የሚያስገኘው ማህበራዊ ፖለቲካውና ምጣኔ ሀብታዊ ጥቅም ይተነትናል ብለዋል። አቶ ሪስቱ መደመር የሰውና የተፈጥሮ ሙሉ አቅማችን እንዲሁም የወረስናቸውን ወረትና ባለፉት ረጅም አመታት ውስጥ ያካበትናቸውን ባህላዊ እንዲሁም ማህበረሰባዊ ውቅቶችንም መጠቅም ነው ብሏል። በመጻፉ የመደመር ሂሳብን ሊገጥሙት ይችላሉ የተባሉ ሳንካዎችም ተዘርዝሯል። ከነዚህም ውስጥ የኔ ሐሳብ ብቻ ካልተደመጠ ማለት ልግመኝነት፣ ሀቴተኛ መሆን፣ በተናንት ወይም በታሪክ ውስጥ መኖር፣ እንብተኝነትና ሳያላምጡ የተገኘውን መዋጥ የሚሉ ሐሳቦች ተካተዋል። አቶ ሪስቱ አዳዲስ ነገሮችን ለመቀበል ያለን ዝግጁ አለመሆንም አንደኛው ሳንካ ነው ብሏል።
ሌላው የለውጥ ሐሳቦችን ለመቀበል አለመዘጋጀት። ቀና ልቦና ያለው ሰው አዲስ ነገር ለማየት አይቸገርም። በተግባር ደግሞ ትልቁ ሳንካ ለይነት
ስለመደመር ሂሳብ በስፋት የሚዳስሰው ይህ መጽሐፍ በኢትዮጵያዊ ዲሞክራሲ ግንባታ፣ በፖለቲካና ኢኮኖሚ ፍልስፍና እንዲሁም በውጭ ግንኙነት ስልቶች ላይም ሰፋ ያለ ትንተና ይሰጣል። መጽሐፉን ተገኝተው ካስመረቁት ተሳታፊዎች ውስጥ አንዱ የሆኑት አቶ ዘሩን ካምሶ ሂሳቡን ገብተን ከተጠቀምንበት የሚለውጥን ፊኖቴ ካርታ ነው ብሏል።
ወደፊት እንዴት ማስከድ ይሄን ሀገር እንዳለባቸው ሁሉም ሰው እንዲያውቅ፣ ዜጎች እንዲያውቁ፣ ለዛም እንዲተባበሩ ወደኋላ የነበረውን ባክግራውንድ ይዘው ወደፊት የምንሄድበትን መንገድ የሚያሳዩ አዳዲስ የራሳችንን እየጨመርን የምንሄድበትን ስርዓት የሚያሳይ ሮድማፕ ነው ብዬ ነው የማስበው። ሁሉም በዚህ ፍልስፍና ውስጥ ከገባ በአንድም በሌላም በኩል የሚዘረዘሩ ችግሮች በሂደት ይፈታሉ የሚል አስተሳሰብ አለ።
መጽሐፉ ጥሪ የተደረገላቸው ግለሰቦችና የመንግስት ስራ ኃላፊዎች በተገኙበት በዋሳ ከተማ በሚሊኒየም አድራሽ ተመርቋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ባህር ዳር ላይ የተከናወነውን የመደመር መጽሐፍ ምርቃት ስነ ስርዓት የተከታተለችው አስቴር ምስጋናው ተከታዩን ዘግባለች።
በስነ ስርዓቱ ላይ የተገኙት የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ በራሳችን ውስጥ ያሉ ልዩነቶችን በማጥበብ ህዝቡ የሚፈልገውን ነገር ለማምጣት የመደመር ፍልስፍና ከክልላችን መጀመር አለብን ብለዋል።
ለሌሎች ኢትዮጵያውያን ምሳሌ ልንሆን ከሆነ በራሳችን ውስጥ ያሉ የፖለቲካ መገፋፋቶችን በማጥበብ አንዱ ነው በመስራት እንደ አማራ ህዝብ የህዝቡ የሚፈልገውን ነገር ለማምጣት የሚቻለውን ሁሉ ጥረት እናደርጋለን። የመደመር ፍልስፍና ከክልላችን መጀመር ያስፈልገናል። ይህንን በቅርብ ጊዜ የምናሳካው ይሆናል ብዬ አስባለሁ።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ጌትነት ይርሰው በበኩላቸው መጽሐፉ በዋናነት በአራት ይዘቶች ላይ እንደሚያጠነጥን ተናግረዋል።
የመጀመሪያው የሰው ልጅ ተፈጥሮና መደመር የሚል ሀሳብ የያዘ ነው። የሰው ልጅ አቅም፣ ባህሪ፣ ፍላጎት፣ ትብብር፣ ፉክክር ውስጥ የሚሉ ሀሳቦችና ሌሎችም ሀሳቦች በስፋት የተብራሩበት ክፍል ነው። ሁለተኛው የፖለቲካ ክፍል ነው። የሊብራሊዝም፣ ሶሻሊዝም፣ እስካሁን ድረስ እኛ ስናራምደው የነበረውም አብዮታዊ ዲሞክራሲ እና ሌሎችም ሀሳቦችን በዝርዝር የቀረቡበት ነው። ሶስተኛው ክፍል የኢኮኖሚ ክፍል ነው። አራተኛው ደግሞ የውጭ ጉዳይ ፖሊሲን የሚመለከት ነው።
በመጽሐፍ ምረቃው ላይ የአማራ ክልል ርዕሰ መስተዳደርን ጨምሮ የመንግስት ከፍተኛ ባለስልጣናት፣ የሃይማኖት አባቶች፣ ምሁራንና የባህር ዳር ከተማ ነዋሪዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ አዳማን ዞራለን። እዚያም መደመር ተመርቋል። ዛሬ የመደመር ፍልስፍና ሐሳብ የጠቅላይ ሚኒስትር አብይ አህመድ ቢሆንም ለሀገር ሰላምና ብልጽግና ሚናው ከፍተኛ ነው ብለዋል የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ። ሙክታር ጀማል ተጨማሪ አለው።
በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአዳማ ገልማ አባገዳ በድምቀት ተመርቋል። በምርቃት ስነ ስርዓቱ ላይ የኦሮሚያ ብሔራዊ ክልላዊ መንግስት ባለስልጣናት የተገኙ ሲሆን የክብር እንግዳ ሆነው ንግግር ያደረጉት የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ናቸው። አቶ አዲሱ በምርቃቱ ላይ እንደተናገሩት የመደመር ፍልስፍና ሐሳብ የጠቅላይ ሚኒስትር አብይ አህመድ ቢሆንም ሚናው ጉልህና ሰፊ፣ ለሀገሪቷ ሰላምና እድገትም አስተዋጽኦ የሚያበረክት ነው ብለዋል አቶ አዲሱ አረጋ። መደመር ከሂሳብ ስሌት ከፍ ያለ ትርጉም እንዳለውም አስረድተዋል። ኢዳሙን ቆያ በመደመር የሂሳብ ስሌቶች ብቻ የሚገደብ ሳይሆን አራቱንም የሂሳብ ስሌቶች ያቀፈ ነው። ትርጉሙ ደግሞ ከሂሳብ እይታዎች ከፍ ያለና ከሰው ልጆች ኑሮ ጋር የተያያዘ መሆኑ ለየት ያደርገዋል። የመደመር ሂሳብ ትርጉም የሰው ልጅ አስተሳሰብ፣ ፖለቲካ እንዲሁም በውጭ አገር ግንኙነት ላይ መሰረታዊ ግንዛቤ የሚፈጥር ነው። ሂሳብን በተጨማሪ የሚያጎለብት እና የመጀመሪያ የሂሳብ ምንጭ ሆኖ እንዲወጣ ለማድረግ ቀጣይነት ያለው ስራ እየተሰራ ይገኛል ነው ያሉት አቶ አዲሱ። ይህለት በሁለት ምክንያቶች ለየት ያለ ነው ያሉት የኦዲፒ ጽህፈት ቤት ኃላፊው አቶ አዲሱ አረጋ፣ የመጀመሪያው በኢትዮጵያ የሥርዓት ግንባታ ውስጥ ለመጀመሪያ ጊዜ ከውስጥ የፈለቀ አስተሳሰብ ነው ብለውታል። ሁለተኛው ደግሞ የመደማመጥና መከባበር መተጋገዝ ውጤት የሆነው የኖቤል ሽልማት የተገኘበት ማግስት መሆኑ ምርቃቱን ለየት ያደርገዋል ብለዋል አቶ አዲሱ። በመቀጠልም በክልልና በሀገር ደረጃ የተጀመረው ሽግግርና ለውጥ እንዲቀጥል እንዲሁም ትርጉም ያለው ሽግግር እንዲያመጣ የምንመራበትን አስተሳሰብ መቅረጽ አስፈላጊ ነው ብለዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ክቡራትና ክቡራን አድማጮች፣ አሁን ከምሽቱ 3 ሰዓት ከ32 ደቂቃ ነው አዲስ አበባ ላይ። በጠቅላይ ሚኒስትር አብይ አህመድ መደመር መጽሐፍና በተነሱት ንግግሮች ላይ ያላችሁን አስተያየቶች አንሸራሽሩ። ወደፊትም ትንታኔዎችና ተጨማሪ ሐሳቦችን እየያዝን እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ ነው ይህን ዝግጅት እየተከታተላችሁ ያላችሁት። ወደ ዝግጅታችን የሁለተኛው አጋማሽ ቅንብር እናልፋለን። አሁን
አድማጮች የምትከታተሉት በ22 በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ቀዳሚው ውይይት ክፍለ ጊዜ። በአማራ ክልል አካባቢ የሚታየውን ግጭት አስመልክቶ በቅማንትና በአማራ ሕዝብ መካከል የሚካሄድ ነው እየተባለ የሚገለጸው ትክክል አይደለም ሲሉ የቅማንት ዲሞክራሲያዊ ፓርቲ ምክትል የሕዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ ይርጋ ተሻገር አስረድተዋል። የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቴሁም መኮንንም አማራና ቅማንት አብረው የሚኖሩ ወንድማማች መሆናቸውን ገልጠው ችግሩን በሕጋዊ መንገድ ለመፍታት ከመሞከር ይልቅ ኃይል መጠቀም የመረጠ ወገን በመኖሩ ነው ይላሉ። አቶ ይርጋ ተሻገርንና አቶ ባንቴሁን መኮንንን ያነጋገረችው አዳነች ፍስሐዬ ናት። ወደ ዝግጅቱ።
የቅማንት ዲሞክራሲያዊ ፓርቲ የሕዝብ ግንኙነት ምክትል ኃላፊ እንደሆኑ የገለጹልን አቶ ይርጋ ተሻገር ድርጅታቸው መቼ እንደተመሰረተ በማብራራት ይጀምራሉ።
ባለፈው ሐምሌ ዓመት አካባቢ ነው የተመሰረተው። ህጋዊ ፍቃድ ደግሞ ያገኘው ባለፈው መጋቢት ህጋዊ ፍቃድ ያገኘውና መጋቢት ሲመጣ አንድ ዓመቱ ነው የሚሆነውና በቅርቡ የተመሰረተ ዲሄ ዲሞክራሲያዊ ፓርቲ ድርጅት ነው።
የቅማንት ኮሚቴና የእናንተ ልዩነቱ ምንድን ነው?
እሺ፣ የቅማንት ኮሚቴ በ1999 አካባቢ የቅማንትን ህዝብና ቤቶች ቆጠራ መሰረት ጋር ተያይዞ በ2002 ዓ.ም አካባቢ ከቅማንት ህዝብ የመብት ጥያቄ እንዲያቀርብ ለፌዴሬሽን ምክር ቤትም ለክልሉ መንግስትም እንዲያቀርብ ከህዝብ ውክልና ያገኘና የህዝብ ተወካይ ነው። እያንዳንዱ ህዝብ ጉዳይን አስፈጽምልኝ ብሎ እንደሚወክለው ግለሰብም ቢሆን ወይም ቡድን እንደዛ አይነት አደረጃጀት ያለው የህዝብ ተወካይ ነው። ይሄኛው ግን የቅማንት ዲሞክራሲያዊ ፓርቲ በኢትዮጵያ ምርጫ ቦርድ ህግ መሰረት ክልላዊ ፓርቲ ሆኖ ህጋዊ ፈቃድ ያገኘና በሀገር ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች የሚመደብ ዲሞክራሲያዊ ድርጅት ነው። ልዩነቱ ያኛው የተቋቋመው በህዝብ ይሁንታ በህዝብ ፈቃድ ፒቲሽን ለፌዴሬሽን ክሬት ቀርቦ በዛ በህዝብ ፈቃድ የተመሰረተ ሲሆን ይሄ ደግሞ ዲሞክራሲያዊ ድርጅት ሆኖ በምርጫ ቦርድ ፈቃድ ያገኘ ድርጅት መሆኑ ነው። ልዩነቱ ይሄ ብቻ ነው። ነገር ግን ሁለቱም የሚታገሉት ለቅማንት ህዝብ ነው።
የቅማንት ዲሞክራሲያዊ ፓርቲ አላማው ምንድነው?
የቅማንት ዲሞክራሲያዊ ፓርቲ የሀገሪቱ ህገ መንግስትና የሀገሪቱ ስነ ስርዓት ወይም የምርጫ ህግ በሚፈቅደው መሰረት የፖለቲካ ፓርቲዎች በተፈቀደላቸው እንቅስቃሴ ልክ ህጉና ስርዓቱን ተከትሎ ለቅማንት ህዝብ የመብት ጥያቄ የመልማት ራስን በራስ የማስተዳደር መብትን ለማስከበር ከሚታገለው ከቅማንት ኮሚቴ በተለየ ሁኔታ ወደ መንግስት ሊቀርብ የሚችል መንግስታዊ አደረጃጀት ያለው በመሆኑ የቅማንት ህዝብ በኮሚቴ ከመመራት በላይ ድርጅታዊ አሰራርን ተከትሎ ሊመራ የሚችል ድርጅት አስፈላጊ ስለነበረ፣ ስለዚህ የድርጅት ከተቋቋመበት ጊዜ ጀምሮ የቅማንትን ህዝብ ጥያቄ በመያዝ ከሌሎች አገር ውስጥ ከሚገኙ የፖለቲካ ፓርቲዎች ጋር እንዳስፈላጊነቱ ግንባርም ሊሆን ይችላል፣ ቅንጅትም ሊሆን ይችላል፣ እስከ ውህደትም ድረስ ሊሄድ የሚችል የፖሊሲ የፕሮግራም አንድነት ካላቸው ድርጅቶች ጋር አብረን እየሰራን የህዝባችን መብትና ጥቅም ማስከበር ነው የዚህ ድርጅት አላማ ማለት ነው።
አቶ ይርጋ፣ እንግዲህ አሁን እዛ ያለው ሁኔታ እንዴት ነው? ግጭቱን በሚመለከት
አዲስ ወቅታዊ ጉዳይ አይደለም። በ1987 ዓመተ ምህረት የቤቶችና ህዝብ ቆጠራ ወቅት የቅማንት ህዝብ እንደ ህዝብ ተቆጥሮ የራሱ የሆነ መቆጠሪያ ኮድ ነበረው፣ የራሱ የሆነ የህዝብ ቁጥርም ነበረው። ከዛ በፊትም በአጼው ስርዓትና በደርግ ስርዓትም ቅማንት ስለመሆኑ በተለያዩ የታሪክ መዛግብት ተጽፎ ይገኛል። ታሪካዊ ህዝብ ነው፣ ነባር ህዝብ ነው፣ የራሱ ቋንቋ፣ ባህል፣ ማንነት አለው። ከዚህ ጋር ተያይዞ በ1987 እንደ ህዝብ ተቆጥሮ በ170,000 በላይ የሆነ ህዝብ ቁጥር ያለው ህዝብ ነበር። ነገር ግን በ1999 ዓ ም በተደረገው የቤቶችና ህዝብ ቆጠራ ከብሔረሰቦች መቆጠሪያ ኮድ መሰረዝ እና እንደገና በ1984 ዓመተ ምህረትም የአማራ ብሔራዊ ክልላዊ መንግስት መቋቋሚያ አዋጅ በታወጀበት ወቅት በክልሉ ሌሎች ብሔር ብሔረሰቦች እውቅና አግኝተው እንደ አዊ እና ዋግ እና ከሚሴ ኦሮሚያ የብሔረሰብ ዞን ሲፈቀድላቸው የቅማንት ህዝብ ግን ይህን መብት እድል አላገኘም ነበር። ነገር ግን የቅማንት ህዝብ በጊዜው ማንነቱ ስለነበረ ማንነቴ ካለ የራስ አስተዳደር ብዙም አያስፈልገኝም የሚል ለዘብተኝነት አቋም አሳይቶ አልፎት ነበር። በ1999 ዓ ም በተደረገ ቤቶችና ህዝብ ቆጠራ የብሔረሰብ መቆጠሪያ ኮድ ከመሰረዙ ጋር ለምን ማንነቴ እንዴት ሊጠፋ ይችላል ጥያቄ አቀረበ። ከዚህ ጋር ተያይዞ እንግዲህ በሂደት ጥያቄው እያደገ መጥቶ የአማራ ብሔራዊ ክልላዊ መንግስትም ጥያቄውን በአግባቡ ከማስተናገድ ይልቅ የግለሰቦች ጥያቄ ነው፣ የውጭ ተልእኮ ያለበት ነው፣ እንደዚህ ብሎ በማጣጣል እየገፋው ቆይቷል። ነገር ግን በ2004 ዓ ም ቅማንት የሚባል ብሔር የለም ብሎ በአማራ ብሔራዊ ክልላዊ መንግስት ምክር የተወሰነ እንደገና ቆይቶ በ2005 ዓ ም ቅማንት ራሱን በራሱ አያስተዳድርም አለ። ከዛ በ2007 ዓ ም ደግሞ 42 ቀበሌ ብቻ ነው ያለ የቅማንት ቀበሌ አለ። እንዲህ እያለ ከ42 ቀበሌ ጋር ተያይዞ ግን ግጭቶች፣ ሁከቶች መፈጠር ጀመሩ። በላይ አርማጭሆ በተለያዩ ከተሞች ሁከት ነበረ። ባይከል ከተማ ላይ ከፍተኛ የሆነ ፍጅት ተፈጽሞ በ2008 ዓ ም 148 ሰዎች ሞቱ። ከ300 ሚሊዮን የሚገመት ንብረት ውድመት ደረሰ። ቤቶች ተቃጠሉ፣ ክምር ተቃጠለ። የኢትዮጵያ ሰብአዊ መብት ኮሚሽን ጥናት አድርጎ ለህዝብ ተወካዮች ምክር ቤት አቅርቦ ህዝብ ተወካዮች ምክር ቤትም የቅማንት ህዝብ ላይ ለተፈጸመው ግፍ የአማራ ብሔራዊ ክልላዊ መንግስት በአይን ያወጣ ወንጀል ፈጽመዋል፣ በይፋ ህዝቡን ይቅርታ እንዲጠይቅና ካሳ እንዲክስ፣ የተፈናቀሉትን እንዲያቋቁም፣ ለወደመው ንብረትም እንዲተካ የሚል አቅጣጫ አስቀምጦ ነበር። ነገር ግን ይህን ተፈጻሚ ከማድረግ ይልቅ እንደ ቀጠለ።
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንን በኢትዮጵያ የሰብአዊ መብት ኮሚሽን ቀረበ ስለተባለው ክስ የሚሉት አለ።
በነገራችን ላይ ትክክል ነው፣ የተዛባ መረጃ ተይዞ እንደዛ ተደርጎ ነበር። ከዛ በኋላ ግን የክልሉ መንግስትም ገምግሞ ታሽበት ተጣርቶ ተቀባይነት ያላገኘ ጉዳይ ነው። ሁሉ ጊዜ አንድ ነገር እንደ ቆር በጣም ጠንጥሎ መኖር ምንም የሚጠቅም ነገር ስለሌለ፣ እውነታው ግን መሬት ላይ ያለው እውነታ እዚህ አካባቢ ያለው ማህበረሰብ ማንንም አርሶ አደር ምራዙ ያለን ጎንደር ከተማ ያለን ሰው
ተሻገር በቅማንት ህዝብ ላይ ይደርሳል የሚሉትን በደል መዘርዘር ቀጥለዋል።
ይባስ ብሎ ግን በ2011 ዓ ም የቅማንት ህዝብ ጄኖሳይድ የሚባለውን የዘር ማጥፋት የማጣ ነው። ይሄን ይኖር የነበረ ተሰባጥሮ በመንግስት ስራ በተለያዩ በንግድ ይኖሩ የቅማንት ልጆች በሙሉ ተባረው ከከተማ ወጥተው ንብረታቸው የተቃጠለበት የታቸው ለቀው ያለምንም ሰብአዊ እርዳታ ከፍተኛ ጉዳት የደረሰበት ነው። በመተማ ዮሐንስ ከተማ 58 ሰዎች በአንድ ከተማ በእሳት የተቃጠሉበትና በጅምላ መቃብር የተቀበሩበት ሁኔታ ተፈጠረ። ሴቶች ተገደው ይደፈራሉ፣ ህፃናት ይገደላሉ፣ ሴቶች ይገደላሉ። ይሄ ሁሉ እየተፈጸመ ግን የፌደራልም ሆነ የክልል መንግስት ያው ገዳይ ጨቋኝ አፋኝ ነው። በተመሳሳይ ደግሞ የፌደራል መንግስት ይሄን አንድ አመት የፈጀ በቅማንት ላይ ግፍ ሲፈጽ የፌደራል መንግስትም ምንም አይነት ትኩረት ሳይሰጥ ታልፏል ማለት ነው። 45000 እስከ 50000 የሚሆኑ ተማሪዎች ትምህርታቸውን አቋርጠዋል። ከ80 በላይ ትምህርት ቤቶች፣ ሱቆች፣ መጋዘኖች፣ የእርሻ ድርጅቶች ሙሉ ለሙሉ ወድመዋል። በገንዘብ ሲተመን ከ3 እስከ 4 ቢሊዮን የሚገመት ንብረት እንደወደመ ነው መረጃዎች እንደቆሙት። በዚህ 3 4 ቀን ብቻ ከ1500 እስከ 1700 የሚደርሱ ቤቶች ተቃጥለዋል። በአሁኑ ሰዓት ከ20000 ያላነሱ ተፈናቃዮች ያሉበት ሁኔታ ያለ። በዚህ 3 4 ቀን ትልልቅ ሆቴሎች ወድመዋል ጎንደር ከተማ ውስጥ። አሁንም
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቴሁን መኮንን የበኩላቸው
አንጻር በተለይ በአለፈው አመት የነበረው ሁኔታ አሁን አናነሳም። ኦልሬዲ ባለፈው አመት ብዙ የተባለለት ስለሆነ አሁን በዚህ አመት ከጉዳት ተረጋግተው አካባቢዎች በአንዲት ወረዳ 4 የሚሆኑ ቀበሌዎች አካባቢ ነው። በጎንደር ዙሪያ ወረዳ የተወሰኑ 4 ቀበሌዎች ላይ እንደተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። ካውንተር ባለ መረጃ ወደ 226 የሚሆኑ ቤቶች ተቃጥለዋል። ትክክል ነው። እንግዲህ እነዚህ ቃጠሎች በሁለቱም ወገን ነው ጉዳት የደረሰው። የትኛው ወገን ምን ያክል የተቃጠለ የሚለውን ነገር ማረጋገጥ የሚጠይቅ ቢሆንም ጉዳቱ በሁለቱም በኩል የደረሰ እንደሆነ መውሰድ ተገቢ ይመስለኛል። ከ20000 በላይ ሰው ተፈናቅሏል ምናምን የሚባለው ነገር ከየት እንደሚመጣ መረጃው ባናቅም፣ እንደተባለው በዚህ በችግሩ ምክንያት ቀያቸውን ለቀው የወጡ አርሶ አደሮች አሉ። እስካሁን ድረስ እኛ ባለን መረጃ ወደ 4600 አካባቢ መረጃ ሰብስበናል። ወረድ በቅጥም እየመዘገብ ነው ስለሆነ ሌሎች አርምት በመዘገቡ ጥቂት ሰዎች ሊኖሩ ይችላሉ። በቁጥር ደረጃ የተቀመጠው በጣም ችግር ያለበት እንደሆነ ከየት እንደሚያመጡትን መረጃውን እርግጠኛ ሆኜ መናገር አልችልም። ዞሮ ዞሮ ከመሬት እየታፈሰ የሚሰጥ መረጃ ስለሆነ ችግር ያለበት ነው። ከ45000 በላይ ተማሪዎች አይማሩም የተባለውን ነገር በሁለት መልኩ ማየት ተገቢ ይመስለኛል። አሁን ሰሞኑን ግጭት ከተከሰተባቸው እነዚህ በአራት እና በአምስት ቀበሌዎች 11 አንደኛ ደረጃ ትምህርት ቤቶች እና 1 ሁለተኛ ደረጃ ትምህርት ቤት ለጊዜው ትምህርት አቁመዋል። በእነዚህ ውስጥ ወደ 4600 የሚሆኑ የአንደኛ እና የሁለተኛ ደረጃ ትምህርት ቤት ተማሪዎች ለጊዜው ከትምህርት ቤት ወጥተው ሲማሩ ነው የተነበቡት። ከአሁን በፊት ባለፈው አመት ሙሉ አመት በተለይ ደግሞ ጭልጋ ቁጥር አንድ የሚባለው በጥንተኛው የቅማንት ወኪም እንደሚለው ኮምፒውተር ችግር እየተፈጠረበት ያለ አካባቢ አለ። ትምህርት ቤቶች ለአንድ አመት አገልግሎት አልሰጡም። በዚህ አመት መስከረም መጀመሪያ ላይ በሁሉም ቀበሌዎች ትምህርት ለማስጀመር እንቅስቃሴ ተደርጎ ተማሪዎች ተመዝግበው መምህራን ተመድበው ወደ ትምህርት ቤት በሚወጡበትና የትምህርት እንቅስቃሴ በሚጀመርበት ወቅት እዛ አካባቢ ላይ አሁንም ተጨማሪ ግጭት በመፍጠር ለተወሰኑ ቀናት የትምህርት ስርዓቱን አስተጓግሏል። ያካል ዞሮ ዞሮ ያው ግራስ ራሱ ገልፎ ራሱን ጨዋል እንደሚባለው ለተማሪዎቹ በትምህርት ቤት መውጣትም ሆነ በእነዚህ ዜጎች መፈናቀል በየደረጃው ያለና አካላት የራሳችን ሻ ይህን በባለቤትነት ግጭቱን በባለቤትነት የሚኖሩ አካላት እንዲህ አይነት ስጋት እያደረሰ ያለበት ሁኔታ ይታወቃል። ዞሮ ዞሮ ችግሮች አሉ። ችግሮች ግን ቅድም ባነሳው ልችት በተጨባጭ መረጃ ላይ የተመሰረቱ አለመሆናቸው ነው።
አቶ ይርጋ ተሻገር በቅማንት ህዝብ ላይ የዘር ማጥፋት በደል ተፈጽሟል ያሉትን መሰረት በማድረግ ይህን የሚፈጽመው ማን ነው ለሚለው ጥያቄ የአማራና የቅማንት ህዝብ እንደማይጋጭ በመግለጽ ጀምረዋል።
ብዙ ጊዜ የሚወራው አማራና ቅማንት ተጋጩ ሲባል ነው የምትሰሙት፣ በተለይም በውጭ ዓለም ያላችሁ ሰዎች። ነገር ግን የአማራና የቅማንት ህዝብ እንደ ህዝብ አይጋጭም፣ ወንድም ህዝብ ነው። እንደው በታሪክም ለወደፊት በጥናት የሚረጋገጥ ሆኖ የቅማንትና የአማራ ህዝብ ምንም ልዩነት የለውም። ምናልባት አማራ ቅማንት ነው፣ ቅማንት ወይስ አማራ ነው የሚለው ነገር ያው ታሪክ የሚያጠናው ጉዳይ ነው የሚሆነው ወደፊት። አማራና ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅማንት ህዝብ ላይ ግን ይህ አይነት ግፍ የሚፈጽሙት ያው በመንግስት አደረጃጀት ስር ያሉ የክልል፣ የዞን፣ የወረዳ አመራሮች ናቸው። በተልእኮ ደረጃ ፈጻሚው ከአሁን በፊት በሁለት ሺህ ስምንት ዓመተ ምህረት ልዩ ኃይል የሚባል አደረጃጀት ነበር። እሱ ነበር ጉዳት ያደረሰብን የነበረው አንዳንድ ፖሊሶችን ጨምሮ። በአሁኑ ሰዓት ግን ኢመደበኛ የሆነ ፋኖ የሚባል ሰራዊት አለ በአማራ ክልል። ማንነቱ ማን እንደሚመራው የት እንደሚንቀሳቀስ የሚታወቅ ነገር የለም። በፋኖ ነው። ይሄ ፋኖ ደግሞ በጀነራል አሳምነው ጽጌ በህይወት እያሉ የሚያሰለጥኑት ሰራዊት ነው። በመንግስት ነው የሚመራው። በበጀት ነው የሚንቀሳቀሰው። በታሪክ እንደ አይነት አስነዋሪ ተግባራትን ተፈጽሞ አይታወቅም። በኢትዮጵያ ታሪክ ቀደም እንደገለጽኩት ሰዎች በጅምላ የሚቀበሩበት፣ ቤተክርስቲያኖች የተጣለሉ ሰዎች ጭምር የሚገደሉበትና ከጎንደሬ ወይም ከኢትዮጵያዊ የማይጠበቅ እንስሳዊ ተግባራት ሁሉ የሚፈጸሙበት ሁኔታ ነው ያለውና ለመግለጽ ይከብደኛል።
የዘር ማጥፋት እንጂ ተፈጽሟል። አብረን እንደምንኖር ድሮም አብረን ነው የምንሰራው። ቅማንቶችም አማራዎችም አንድ ላይ ነው የምንሰራው። ህብረተሰቡ አብሮ ነው የሚኖረው። የጋራ ልጆች ወልደው የሚኖሩ ማህበረሰቦች ይኖራሉ። በህዝቦች መካከል ባለፈው እንዳነሳሁልሽ በህዝቦች መካከል ጠብም የለም ቅራኔም የለም። ባለፈው አመት አንድ አራት ሺህ ልጆች ተፈጥለዋል። ልጆችን መልሰን ሰርተን አረ መሰረታቸው ሲኖሩ አሁንም አብረው ነው እየኖሩ ያሉት ህዝቦቹ። ውጭም ተኛው አካል ግን በተለያዩ ቦታ መሰረታዊ ችግሮች እየፈጠረ የሰላም ቀልድ እየሆነ ኢኮኖሚካል አድቫንቴጅ ያላቸው መንገዶች ጭምር በመዝጋት የክልሉን ኢኮኖሚ ወደኋላ ጎተቅ ለማድረግ የሚጥሯቸው በርካታ ስራዎች ክልላዊ ብቻ አይደለም። ከጎንደር መተማ ያለው መንገድ ሀገራዊ ኢኮኖሚ ጭምር የሚንቀሳቀስ መንገድ ነው። ስለዚህ ይህንን ህገወጥ የሆነ ሰው በገጀራ የሚከተክት ጽንፈኛ ቡድን እኮ ነው አሁን ተፈጥሮ ያለው እዚህ አካባቢ ነው። ይህ አካል እንዴት ብሎ ነው ለህዝብ ወገን ሊሆን የሚችለው? ይህ አካል እንዴት ብሎ ነው የህዝብ ማንነት ጥያቄ አስመላሽ ሊሆን የሚችለው?
በአማራ ክልል በኩል የቅማንቶችን ጥያቄ በህዝበ ውሳኔ ለመፍታት ተሞክሮ ነበር ስለተባለው አቶ ይርጋ ያብራራሉ።
ይህን ተመልካ አስመልክቶ እንደተባለው መጀመሪያውንም የቅማንት ጥያቄ ቅድም እንዳልኩሽ በውይይት የሚፈታ ነው። በቀላሉ ነገር በአንድ ቀን ስብሰባ የሚያልቅ ነገር ነው። ነገር ግን በመጀመሪያ ቅማንት የለም ከሚለው ተነስቶ ቅድም እንደገለጽኩት እንዳለ ሆኖ ከ2008 በፊት 42 ቀበሌ የሚል ውሳኔ ወስነው ነበር። የአማራ ክልል ብሔራዊ ክልላዊ መንግስት ወስኖ ነበር 42 ቀበሌ የሚል። ይህን የ42 ቀበሌ ተከትሎ ነገሮችን በውይይት ከመፍታት ይልቅ በኃይል ለማሳመን የተለያዩ አካባቢዎች ዘመቻ በማዝመት በቅማንት ላይ አንድ የዘር ማጥፋት ወንጀል ፈጽመዋል። ከዛ በኋላ ወደ ውይይት መጣን። እዚህ ላይ የምትይዙ ነገር መጀመሪያ ይህን ውይይት ማድረግ ይቻል ነበር። በኃይል ለማሳመን መሞከራለን። ስለዚህ ሰው ከሞተ ንብረት ከወደመ በኋላ ወደ ውይይት መጣን። እንደተባለው የህዝበ ውሳኔ ተደርጓል። በህዝበ ውሳኔው መሰረትም የቅማንት ቀበሌዎች 72 ቀበሌ ደርሰዋል። የ72ቱን ቀበሌ ተከትሎ ታውን በፊት 42 ቀበሌና አንድ ልዩ ወረዳ ነው ተፈቅዶ የነበረው። አሁን ግን ወደ 72 ቀበሌ ያደገው ሰው ከሞተ ንብረት ከወደመ በኋላ ነው። በውይይት 72 ቀበሌ ደርሶ አንድ የብሔረሰብ ዞን እንዲቋቋም ተግባባንና ቃለ ጉባኤ ከያዝን በኋላ 72ቱ ቀበሌ ወደ ቅማንት ብሔረሰብ አስተዳደር መካተት አለብን ብለው ወስነው የብሔረሰብ አስተዳደር መቋቋም በሚጀምርበት ሰዓት አይገባም ለቅማንት ይሄ አይሰጥም የሚል ጽንፍ የያዘ አመለካከት ተይዞ ወደ አልሆነ ግርግር ገባን። በዚህም ተነሳ 2010 ዓመተ ምህረት ሐምሌ 30 ቀን በክቡር ጠቅላይ ሚኒስትር ጽህፈት ቤት ተገኝተን እኔም የዛ ውይይት አካል ነበርኩ። ጠቅላይ ሚኒስትሩም አቅጣጫ ሰጡ። የሰጡት አቅጣጫ ምንድነው? በ69 ቀበሌ አስተዳደሩ እንዲጀምርና አወዛጋቢና ጨቃጫቂ በሆኑ በሶስቱ ቀበሌዎች ጉዳይ ደግሞ በዚህ ሳምንት ወደ ቦታው ቡድን ሄዶ ታውን በፊት የተያዙትን ቃለ ጉባኤዎችና የህዝበ ውሳኔውን አይቶ እንዲመጣና አንዱ ቀበሌ ወደ ቅማንት አስተዳደር እንዳይካተቱ የከለከለችበትን ቀበሌ ሁኔታም አይቶ አቅጣጫ እንዲቀመጥ ብሎ ጠቅላይ ሚኒስትሩ ቡድን ልካለ ብሎ ቃል ገቡ። በቃል በገቡት መሰረትም ሐምሌ 30/2010 ተወያይተን ነሐሴ 7/2010 በአንድ ሳምንት ውስጥ ቡድን ወደ ቦታው ልከው ነበር። ጠቅላይ ሚኒስትሩ ከህግ በማፈንገጥ የመጣውን የፌዴሬሽን ምክር ቤት ቡድን አካል ተመለሱ፣ በእኛ ክልል አይመለከታችሁም ብለው መልሰው ከዛን ቀን ጀምሮ ነው እንግዲህ ነሐሴ 7 ቀን የመጣው ቡድን ከመለሱ በኋላ ነሐሴ 28 ኮሚቴ ማሰር ጀመሩ። መገደል ተጀመረ። ከዚህ ጀምሮ እንዴት ከሀገር ይወጣ ትለኛለህ፣ እንዴት ከቤት ይወጣለህ የሚል ያው ራስን የመከላከልና በመኖርና በህይወት መካከል ግጭቶች ተፈጠሩ። ያው አንድ አመት የፈጀ ሁከትና ግርግር በአካባቢያችን ተፈጠረ። ይሁንና የቅማንት ጥያቄ እንደተባለው በ72 ቀበሌ ውሳኔ አግኝቶ ቃለ ጉባኤ የተያዘበትና አስተዳደሩ መመስረት የሚችልበት ደረጃ ላይ ደርሶ ነበር። ያን ብቻ ሳይሆን ጠቅላይ ሚኒስትሩ የሰጡት አቅጣጫ ነበር። እኛም የጠቅላይ ሚኒስትሩን አቅጣጫ ተከትለን ለክልሉ ርዕሰ መስተዳድር ለአቶ ገዱ አንዳርጋቸው በጊዜው ጠቅላይ ሚኒስትሩ በሰጡት አቅጣጫ መሰረት አስተዳደሩን ለመመስረት ፈቃደኛዎች ነን፣ ሶስቱ ቀበሌዎችን የሚካተቱበት ሁኔታ በጋራ አብረን እንድንሰራ የሚል ደብዳቤ በጊዜው ጽፈን ነበር። ነገር ግን የተፈጠረውን መልካም አጋጣሚ ይሄ ለውጥ የሚባለውን ተከትሎ ወደ አህዳዊነት ለመመለስ የተደረገውን አዝማሚያ በመከተል አንዲት ኢትዮጵያ አንዲት ሀገር ወደሚል ድምዳሜ የተሄደበት ሁኔታ ነበርና ከዚህ ጋር ተያይዞ አላስፈላጊ ግጭት ተፈጠረ እንጂ እንደተባለው የቅማንት ጥያቄ ችግር እንኳን ቢኖር በውይይት ሊፈታ የሚችል ነው የነበረ ማለት ይቻላል።
አቶ ባንተ ይሁን መኮንን ደግሞ የራሳቸውን ምላሽ ሰጥተዋል።
ጥያቄ ያለባቸው ቀበሌዎች ደግሞ ህዝበ ውሳኔ እንዲደረግ በህዝበ ውሳኔ የተካተቱ 8 ቀበሌዎች ናቸው። ከ8 ቀበሌዎች 7ቱ ወደ ንባብ አስተዳደር የሚሆን አሉ። አንድ ቀበሌ ቋሪ ሮምዚ ይባላል። እሱ ራሱ ይዛታል ወደ ብሔረሰብ አስተዳደር ነው ማለት ህዝበ ውሳኔ ተሰጥቶ ተረጋገጠ። ከዛ በኋላ የአስተዳደር ወሰን የሚከለለው ጂኦግራፊካሊ ነው። ጂኦግራፊካሊ 3 ቀበሌዎች አሉ። አሁን በምዕራብ ጎንደር ዞን ይባላል በመተማ አካባቢ ነው መቃ ለንጫና ጉራጌ ይባላል። እነዚህ በቁጣገጥም ከነባሩ ቁማንት የተፈረደ ምክርባሎ ጋር አይገናኝም። አይደለም ከነባሩ ጋር 3 ቀበሌዎች በራሳቸው ተቃጥተም አይደለም 3 ቀበሌዎች በራሳቸው መቃ ከሌሎች ቀበሌዎች ጋር ተቃጥተም አይደለም 3 ቀበሌዎች ካልተገቡ ራስ አስተዳደር ማመስልም ይህን ጥያቄ የኛ ጥያቄ ነው። በእኒ ኮምፒውተር ስንተኛ ኮምፒውተር ይህን መሰረት ሚል ኮምፒውተር አለ ይህን መሰረት ሚል ኮምፒውተር ለሁለት ተከፈለ። እንዳይመሰረት የሚፈልገው አካል አሁንም የራሴ ስንተኛ አመለካከት ይዞ የክልሉ መንግስት ፈቃደኛ አልሆነም አልወሰንልንም አላረጋገጠልን እንደሚል የተዛባ ፕሮፓጋንዳ ስራ ይገራል። ይሄ ግን አለመሆንም ያው እነሱ ያውቁታል እኛም እናውቀዋለን። ብዙም ቀርቦ ወርዶ ታች ምዕራብ ጎንደር ዞን ድረስ ሂዶ ሽማግሌዎችን አረጋግቶ ኩታ ገጠም አለመሆናቸውን እና በራሳቸው አካባቢ ቀበላቸውን ዶክታ ገጠም አይገናኝም። ለማይገናኝ ቀበሌን ተሻግሮ መስተዳደር የሚቻልበት እድል የለም። ጂኦግራፊ አንድ መስፈርት ነው ለአከለ ራስ አስተዳደር።
ህወሓት የቅማንትን እንቅስቃሴ ይረዳል ከሚለው ጋር በተያያዘ ደግሞ ምክትል ኮሚሽነር አበበ አዳሙ በአንድ ወቅት ለጋዜጠኞች በሰጡት መግለጫ የቅማንትን እንቅስቃሴ የሚደግፍ ጸረ ለውጥ ያሉት ኃይል ለመኖሩ ማረጋገጫ ያሉትን ጠቅሰዋል።
ከኋላ ኃይል መኖሩን ማረጋገጫችን አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለ፣ መትረየስ አለ፣ ሬንጀር ተሰፍቶለት ነው የሚመጣው። ጨርቃጨርቁ ከየት እንደሆነ ታውቃለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክ ተሰጥቶለት ነው የሚመጣው። ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋ ነው ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፈው አይችልም፣ ኬንያ ሊደግፈው አይችልም፣ ወይም ሌላ ኃይል ሊደግፈው አይችልም። ሊደግፈው የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል ነው።
የቅማንት ዲሞክራሲያዊ ፓርቲ ምክትል የህዝብ ግንኙነት ኃላፊ አቶ ይርጋ ተሻገር
ሻቢያ ጋር ጥለኞች በነበሩበት ወቅት ግንቦት ሰባት፣ አርበኞች ግንባር፣ ሰማያዊ ፓርቲ፣ አብሬፓ፣ የግብጽ ተልእኮ አባይ እንዳይገደብ ነው የቅማንት ጥያቄ ተነሳ። የቅማንትን ታብሎ በማጣረስ በህወሓት ምን ያህል ግፍ እንኳን ሲፈጸምብን ከዚህ ሁለት ሶስት ሳምንት ካልሆነ በስተቀር የሚዲያ ሽፋን እንኳን ሰጥተውን አያውቁም። ሰብአዊ እርዳታ እንኳን ክልሎች እርስ በርሳቸው ሲጎዳዱ 10 ሚሊዮን 20 ሚሊዮን ሲረዳዱ እናያለን። የቅማንት ህዝብ ግን እስካሁን በአንድ ክልል በኩል አንድ ኩንታል ጥሬ እንኳን የላከለት የለም። በክልል ደረጃ ከመስከረም ወዲህ እንኳን ከመቶ በላይ ቆስለኞች አሉን። በቂ ህክምና እንኳን አናገኝም። ጎንደር ከተማ ገብተው አይታከሙም። አምቡላንስ ለኛ አገልግሎት አይሰጥም። ስለዚህ ህወሓት ለኛ ያገዘችን ነገር የለም። ነገር ግን እንደ ህዝብ የትግራይ ህዝብና የቅማንት ህዝብ ወንድማማች ነው። እንደማንኛውም ኢትዮጵያዊ ህዝቡን እንወዳለን። ድርጅቱም የትግራይ ህዝብ ድርጅት እንደመሆኑ መጠን እናከብረዋለን። የምንቃወመውም እንደግፈውም ነገር የለም።
ይህ ሁሉ የመከላከል አቅማቸው ከየት መጣ ለሚለው ጥያቄ አቶ ይርጋ ተሻገር እግዚአብሔርን ማሰብ ግድ ይላል ብለዋል።
የቅማንት ህዝብ ምን ያህል ይህን ያህል ተከላከለ፣ ምንድን ነው አቅማቸው፣ ከምን መጣ የሚለው ነገር አንዳንዴ እግዚአብሔርንም ማሰብ ግድ ይላለኝ። እግዚአብሔር ለድሆች አያግዝም፣ ለተናቁ ሰዎች እግዚአብሔር አያግዝም ብሎ እግዚአብሔርንም መናቅ ነው። ወታደርነት ከአጼ ቴዎድሮስ ጀምሮ ማንም የሚያውቀው ነው። ቴዎድሮስ በዘመነ በታሰፊት ኢትዮጵያ በተበታተነችበት ወቅት አጼ ቴዎድሮስ ኢትዮጵያን አንድ አድርጎ አሁን የእኛ የምንላትን ሀገር ያስረከበው የቅማንትን ወታደሮች ይዞ እና እሱም ራሱ የቅማንት ልጅ በመሆኑ ነው። መናቅም ነው፣ ካልታገዙ በስተቀር አያሸንፉም አይነት ንቀትም ነው ብለን ነው የምንወስደው እኛ።
የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ አባል አቶ ጌታቸው ረዳም ህወሓት በግጭቱ እጅ የለበትም ብለዋል።
ህወሓት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። ህጻናትና ምስኪን ሴቶችን እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህዋት ነው ወይ የሆነ ኃይል ነው ይላሉ። ሲጀመር ኖክሏል የሚሉ ሲያማራ ህዝብንም ማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለው ብለ ተደራይ ተሄደ አልሳካሲል አይ የሆነ ነገርም አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በነሱ አጠራር ተህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
አድማጮች፣ ፕሮግራሙ አላበቃም። ሁለተኛው ክፍል በመጪው ሰኞ ይቀርባል። ተከታተሉን።
አመሰግናለሁ አዳነችን ለዘገባው። ክቡራትና ክቡራን አድማጮች፣ የሙዚቃ ቃና ለዛሬ እንደሚኖር በእቅድ ተይዞ ነበር። በፕሮግራም መራዘም ምክንያት ሳይኖር በመቅረቱ ይቅርታ ጠይቃለሁኝ። ለማንኛውም ግን ደሳለኝ መኮንን ለዛሬ ከጋበዛችሁ አዘጋጅቶ ከነበረው ጣዕመ ዜማዎች መካከል አንዱን ጣል እናድርግላችሁ። ከመሰናበታችን በፊት ሳራ ኤቨንስ ኤኒዌር ትላለች የትም ክቡራትና ክቡራን አድማጮች፣ የማጠቃለያ ዜና ላሰማችሁ። ጊዜያችን እየተጠናቀቀ በመሆኑ ኢትዮጵያ ከአብዮታዊ ዲሞክራሲ ጎዳና እየወጣች መሆኗን የሚያመላክተው መደመር የሚል ርዕስ የያዘ የጠቅላይ ሚኒስትር አብይ አህመድ መጽሐፍ ዛሬ አዲስ አበባን ጨምሮ ከሰላሳ በላይ ከተሞች ውስጥ በተካሄዱ ስነ ስርዓቶች ተመርቋል። መጽሐፉ አራት አምዶች ያሉት የሰው ልጅ ተፈጥሮና የመደመርን ጽንሰ ሐሳብ ፌዴራሊዝም፣ ሶሻሊዝምና አብዮታዊ ዲሞክራሲን የሚተነትን የፖለቲካ እንዲሁም የምጣኔ ሀብትና የውጭ ጉዳይ ፖሊሲዎችንም የያዘ መሆኑ ታውቋል። ጠቅላይ ሚኒስትሩ ዛሬ ሲመረቅ መጽሐፋቸው ባደረጉት ንግግር አብዮታዊ ዲሞክራሲ ያረጀ አስተሳሰብ እንደሆነና መደመር ያንን ይዞ መጓዝ እንደማይችል ተናግረዋል። የተከበራችሁ የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች ብለዋል ጠቅላይ ሚኒስትሩ፣ የምንቀልድባችሁን ቀላጅ ፖለቲከኞች አራግፋችሁ ሀገራችሁን ጠብቁ ብለዋል። በአማርኛ በኦሮምኛና በእንግሊዝኛ ነው መጽሐፉ የተዘጋጀው። አንድ የቦይንግ አንጋፋ አብራሪ የዩናይትድ ስቴትስ ተቆጣጣሪዎችን ሳያውቅ አሳስቷል የሚል ዘገባ ወጥቷል። ይህ ይፋ የተደረገው በኩባንያው ሰራተኞች መካከል ተደርገው የነበሩ የመልእክት ልውውጦች በርካታ ናቸው ከተጋለጡ በኋላ ነው። እንዲህ አይነቱ ወደ ስህተት የመሩ መልእክቶች ይፋ መውጣት የተነገረው ለብዙ ሕይወት መጥፋት ምክንያት የሆኑ የቦይንግ ማክስ ኤት አይሮፕላኖች ሁለት አይሮፕላኖች መውደቅ ጋር ተያይዞ ሁሉም እንዳይነሱ በተደረገበት ሁኔታ ውስጥ ነው። ኤምካስ የሚባለው የበረራ መቆጣጠሪያ የኮምፒውተር ስርዓት ወጥነት ያልነበረው እንደነበር አብራሪው ቀድመው ያውቁ ነበር። የቦይንግ የቴክኒክ ክፍሉ አብራሪ የነበሩት ማርክ ፎክነር ናቸው ያንን ጽሑፍ የተለዋወጡት። ሰዓታችን አበቃ። ደህና ደሩ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ደሳለኝ መኮንን ጋር ለምሽቱ በዚሁ እንሰናበታለን። ነገ እሁድ ከምሽቱ 3 ሰዓት ላይ ከራዲዮ መጽሔት ልዩ ልዩ ቅንብሮች ጋር እንመለሳለን። ለአሁኑ ሰላም፣ ደህና አደሩ።
እዚ ሬዲዮ ድምፂ አሜሪካ እዩ ሬዲዮ ድምፂ አሜሪካ ቀዳምን ሰንበትን ብሳተላይት ብና